voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንኳን ለዓለም አቀፍ የሴቶች ቀን ማርች 8 አደረሳችሁ። አድማጮች
እንኳን አደረሳችሁ። ያው በአማርኛ ካልከው ለየካቲት 29 እንበለዋ። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 29 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
በድጋሜ ሰላም፣ ጤና ይስጥልን፣ እንደምናመሻችሁ። የምናስተናግዳችሁ አዲሱ አበበና
እኔም ሶሎሞን አባተንን።
የተገኘው መሻሻል አሁንም በቂ አይደለም፣ በቂ አይደለም። ፍጥነቱ በቂ አይደለም፣ ስፋቱም ጥልቀቱም በቂ አይደለም።
የአፍሪካ ሕብረት ኮሚሽን ሊቀመንበር ዶክተር ዲላማኒ ዙማ በዛሬው ዓለም አቀፍ የሴቶች ቀን ክብረ በዓል ላይ ከተናገሩት የቀነጨብ ነው ነው።
አሁን ፓርላማ ውስጥ በአጠቃላይ ወደ 200 የሚጠጉ ሴቶች ይኖሩናት።
547ቱ 200 ሴቶች ናቸው።
ያ ማለት 45%ን ሸፍነናል ማለት ነው።
በኢትዮጵያ የውጭ ጉዳይ ሚኒስቴር የሴቶች ሕፃናትና ወጣቶች ዳይሬክቶሬት ዳይሬክተር ጀኔራል አምባሳደር ዶክተር ደስታ ወልደ ዮሐንስ ተገኘ ናቸው። በአብይ ርዕስ ዘገባለን። ለሰዓቱ አርዕስተ ዜና አዲሱ
የአልሻባብን ወታደራዊ ኢላማ ለመደምሰስ የዩናይትድ ስቴትስ የአየር ጥቃት የወሰደውን እርምጃ በተመለከተ መረጃ አለን ይላል የሶማሊያ መንግስት። ቱኒዚያ ከሊቢያ ጋር ያላትን ወሰን መዝጋቷ ሁለቱ የሊቢያ ተገዳዳሪ መንግስታት ወደ ሁነት እንዲገቡ ግፊቱን እንደሚያበዛባቸው ተገለጠ። ለአንድ ዓመት የዘለቀው የሶሪያ እርስ በርስ ጦርነት በተለይ በዜጎች ላይ ያስከተለው ችግር የተባበሩት መንግስታትን እንዳሳሰበው ተገለጠ የሚሉ ይገኙባቸዋል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የአልሻባብን ወታደራዊ የልምምድ ጣቢያ ኢላማ ስላደረገው የዩናይትድ ስቴትስ የአየር ጥቃት መረጃ እንደነበረው የሶማሊያ መንግስት አስታውቋል። ባለፈው ሳምንት ማብቂያ ላይ የተካሄደው የአየር ጥቃት ኢላማ ያደረገው ሶማሊያ ውስጥ ሂራን ክልል ራሶ ከተማ በሚገኝ የልምምድ ካምፕ ላይ እንደነበርም የሶማሊያ የደህንነት ሚኒስትር አብድራዛቅ ኦማር መሐመድ ለቪኦኤ ገልጠዋል። ሚኒስትሩ ጥቃቱ ራሶ ውስጥ በሚገኙ ሁለት ካምፖች ላይ እንዳነጣጠረና በምረቃ ስነ ስርዓት ላይ የነበሩ ከ150 እስከ 200 ያህል አማጽያን እንደተገደሉም ተገልጧል። ይህንን አይነት ጥቃት ሲካሄድ የመንግስት ባለስልጣናት ብዙውን ጊዜ እንደሚነገራቸውና አስቸኳይ ጥቃቶች ከሆኑም ድርጊቱ እንደተከናወነ ወዲያውኑ እንደሚገለጽላቸው ሚኒስትሩ ተናግረዋል። በአልሻባብ ላይ የሚካሄድ ጥቃት ሶማሊያን ብቻ የሚረዳ ሳይሆን ዓለም አቀፋዊ በመሆኑ ዓለም አቀፍ ጸረ ሽብርተኛነት እንቅስቃሴን እንደማገዝ ይቆጠራል በማለትም ሚኒስትሩ ተናግረዋል። የቀድሞ የሶማሊያ መከላከያ ሚኒስትር አብዲ ሐኪም ሐጂ ፊቂ በአልሻባብ ሽብርተኞች ላይ የተገኘውን ድል ትልቅነት አስታውሰው የአማጽያኑ ቡድን ያቀደውን መጠነ ሰፊ የጥቃት እርምጃም ለቪኦኤ ተናግረዋል። የአልሻባብ ተዋጊዎች ከካምፑ ለመንቀሳቀስና በዩናይትድ ስቴትስ እንዲሁም ሶማሊያ ውስጥ በሚገኙ የአፍሪካ ሕብረት ወታደሮች ላይ ጥቃት ለማካሄድ መዘጋጀታቸው ከወዲሁ ታውቆ እንደነበር ተመልክቷል።
ቱኒዚያ ከሊቢያ ጋር ያላትን ወሰን መዝጋቷ ሁለቱ የሊቢያ ተገዳዳሪ መንግስታት ወደ ውህደት እንዲገቡ ግፊቱን እንደሚያበዛባቸው ተነገረ። ቱኒዚያ ድንበሯን የዘጋችው ወሰኑ ላይ በምትገኝ ከተማ ውስጥ በተፈጠረ ግጭት 55 ሰው ከተገደለ በኋላ ነው። በሌላ በኩል ደግሞ ሊቢያ ውስጥ የእስላማዊ መንግስት ቡድንን ቀጣይ መንሰራፋት ማቆም የሚችል አፋጣኝ እርምጃ በጽንፈኛ ታጣቂዎቹ ላይ እንዲወሰድ ጥሪዎች እየተሰሙ ነው። ሪፖርተራችን ሂደር መርዶክ ከካይሮ ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርበዋል።
هذا هجوم غير مسبوق ومنظم ومنسق وكان يقصد منه
የቱኒዥያው ፕሬዝዳንት ቤዢ ካይድ ኤስኤፍሲ እንደሚሉት ወሰን ላይ በምትገኘው ከተማ የተከፈተው ቀድሞ ታይቶ የማይታወቅ ጥቃት የተቀናጀና አካባቢውንም ለመቆጣጠር ታስቦ የተካሄደ ነው። ከተማይቱን የቱኒዥያ ወታደሮች ትላንት ማለዳ መልሰው ቢቆጣጠሯትም 50 የሚሆኑ ታጣቂዎች ግን ውጊያ ከፍተውባት እንደነበርም ተዘግቧል። ለጥቃቱ ኃላፊነት የወሰደ ወገን እስካሁን ባይኖርም ከሁከቱ ባህሪ ምርዳት እንደተቻለው ግን ጽንፈኛው እስላማዊ ቡድን አይሲል አካባቢውን ለመቆጣጠርና ይዞታውንም ለማስፋት የሚያካሄደው ዘመቻ አካል ሳይሆን እንደማይቀር ተገምቷል። ዓለም አቀፉ ማህበረሰብ ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን ላይ በሚወስዳቸው እርምጃዎች እየተዳከሙ መምጣት ቡድኑ ይዞታዎቹን ከሶሪያ ከኢራቅና ከሊቢያ ውጪም ያሰፋ እንዲሄድ ሰፊ ድል የከፈቱለት መሆኑን ነው ቤሩት የሚገኘው የአሜሪካ ጥናቶች ማዕከል ዳይሬክተር ካሜል ዋዝኔ ያመለከቱት።
I think this is the time where the international community has to coordinate their efforts
በአውሮፓና በአካባቢው ላይ ያንዣበበውን ይህን ስጋት ለመቀልበስ ዓለም አቀፉ ማህበረሰብ ጥረቶቹን ማስተባበር ያለበት ጊዜ መሆኑ ይስማኛል ነው ያሉት የጥናት ማዕከሉ ዳይሬክተር። የአውሮፓ ህብረት ሊቢያ ውስጥ በእስላማዊ መንግስት ቡድን በጽንፈኛው ቡድን ታጣቂዎች ላይ ለመክፈት አስቦታል የተባለው ዘመቻ በሁለቱ የሊቢያ ተገዳዳሪ መንግስታት የውህደት ጥሪ ምክንያት ፈተና ውስጥ መግባቱም እየተሰማ ነው።
ለአንድ አመት በዘለቀው የየመን የርስ በርስ ጦርነት ምክንያት የተፈናቀሉ 1 ሚሊዮን የሚሆኑ የአገሪቱ ዜጎች ሁኔታ እያሳሰባቸው መሆኑን የተባበሩት መንግስታት ድርጅት ተቋማት እያሳወቁ ነው። ሳውዲ አረቢያ የአየር ድብደባ ከጀመረች ወዲህ ባለው ጊዜ ከ3000 በላይ ሲቪሎች መገደላቸውንና ወደ 6000 መቁሰላቸውን የመንግስታቱ ድርጅት አስታውቋል። ቁጥሮቹ የሚያሳዩት ካለፈው አመት መጋቢት 17 አንስቶ እየተካሄዱ ባሉት ድብደባዎች በሲቪሎች ላይ የደረሰውን ጉዳት እንጂ በታጣቂዎች ወገኖች በራሳቸው መካከል ግን ምን ያህል ሰው እንደተገደለና ምን ያህልም እንደቆሰለ እንደማይናገሩ ሊሳ ሽላይን ከጀኔቫ ያስተላለፈችልን ዘገባ ይጠቁማል። የዚህን ዘገባ ዝርዝር በመጽሔቱ እናቀርባለን።
የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዚህ ወር ማብቂያ ገደማ ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር ዋሽንግተን ዲሲ ውስጥ ለመገናኘት የነበረባቸውን እቅድ መሰረዛቸውን አስታወቁ። ከጠቅላይ ሚኒስትር ኔታንያሁ ቢሮ ይፋ የሆነ መግለጫ እንደሚለው ግብዣውን የሰረዙት ከወቅቱ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጋር እንዳይጋጭ በማለት ነው። የሁለቱ ስብሰባ በመጪው መጋቢት 8 አሊያም 9 እንዲሆን ከኔታንያሁ የቀረበውን ሐሳብ ፕሬዚደንት ኦባማም ተቀብለውት እንደነበር ዋይት ሃውስ ትናንት ምሽት ላይ አመልክቷል። የሁለቱን የጋራ ስብሰባ ለማመቻቸት ተዘጋጅተን ነበር ሲሉ የብሔራዊ ደህንነት ምክር ቤት ቃል አቀባይ ኔድ ፕራይስ ገልጸው፣ ጠቅላይ ሚኒስትሩ ግብዣውን ከመቀበል ይልቅ መሰረዛቸውን ከመገናኛ ብዙሃን ስንሰማ ግን ተደንቀናል ብለዋል። ይህ በእንዲህ እንዳለ የመካከለኛው ምስራቅ ጉብኝታቸውን የጀመሩት የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ዛሬ ማክሰኞ አመሻሽ ላይ እስራኤል እንደሚገቡ ተነግሯል። ባይደን ዛሬውኑ ከእስራኤል ፕሬዚደንት ከቀድሞ ፕሬዚደንት ማለት ነው ሺሞን ፔሬዝ፣ ነገ ረቡዕ ደግሞ ከጠቅላይ ሚኒስትር ኔታንያሁ ጋር ይገናኛሉ።
በኢራን በዛሬው ዕለት በበርካታ የአገሪቱ ክፍሎች የተወንጫፊ ሚሳይል ሙከራ ማካሄዷንና ይህም አንዳች ማስፈራሪያ ቢያጋጥማት ኃይሏን ማሳያ እንደሆነ አስታወቀች። ኢራን ይህን ያደረገችው ዩናይትድ ስቴትስ ከሚሳኤል ሙከራ ጋር በተያያዘ በአምስት ኢራናውያንና በአንድ የኔትወርክ ኩባንያ ላይ አዲስ ማዕቀብ በጣለ በሁለት ወራት ጊዜ ውስጥ መሆኑ ነው። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የኢራኑን ወቅታዊ ሁኔታ እንዲገመገምና ተገቢውን አጸፋ እንዲመልስ ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር አሳስቧል።
ዛሬ የካቲት 29 ማርች 8 ነው። አዲሱ ስንገባ እንኳን አደረሰን ብለናል።
አዎ፣ ድጋሚ ማለት መጥፎ አይደለም።
በድጋሚ እንኳን አደረሰን።
እንኳን አደረሳችሁ።
ይሄ መጋቢት 8 በአውሮፓውያን አቆጣጠር የሚከበረው ዓለም አቀፍ የሴቶች ቀን ዛሬ ዩናይትድ ስቴትስ በተለይ ኒውዮርክ የጀመረው በብዙ ሺዎች የሚቆጠሩ ሴቶች የተሻለ ክፍያና የሥራ ሁኔታ እንዲሻሻል በመጠየቅ ባካሄዱት ሰላማዊ ሰልፍ ነው።
ዛሬ የሁለቱ ጾታ እኩልነትን በተመለከተ አያሌ ጥያቄዎች የተስተናገዱበት ዕለትም ነበረ።
የተባበሩት መንግስታት ድርጅት የጾታ እኩልነትን የሰብአዊ መብቶች ጥያቄ አድርጎ ነው የሚያየው። ለሴቶችና ለወንዶች እኩል አመለካከት ሊኖር እንደሚገባ በማመን ነው። ሴቶችም ሆኑ ወንዶች ለተሰለፉበት ተመሳሳይ ሥራ ተመሳሳይ ክፍያ እንደሚገባ በማመን ነው።
ዓለም አቀፍ የሴቶች ቀን ከ150 ዓመታት የሚበልጥ ታሪክ ቢኖረውም ዛሬ ግን በዓለም አቀፍ ደረጃ ያለው ሴቶችን አሳንሶ የማየትና በጾታ ላይ ያተኮረ አመፅ እየተስተዋለ መሆኑ የአደባባይ ምስጢር ነው።
በምሽቱ
በኋላ
ዘገባም ይኖረናል። አንዳንድ ጊዜም እንዳገኘን ጣዕመ ዜማዎችም ጣል ጣል እናደርጋለን በየጣልቀው። በድጋሚ እንኳን አደረሰን ለማርች ኤይት። እስከ ዝግጅታችን ፍጻሜ እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ማክሰኞ የካቲት 29 ማርች 8 ምሽት ፕሮግራም ነው።
ከምሽቱ 4 ሰዓት አብራችሁን ቆዩ። ክቡራትና ክቡራን፣ በርከት ያሉ ዘገባዎች አሉን፣ ድንቅ ድንቅ ዝግጅቶች ናቸው ያሉን። አሁን በቅድሚያ ወደ ዕለቱ አብይ ርዕስ ነው የምንሸጋገረው። ማርች 8 ላይ የተቀናበረ ዘገባ ነው።
በሥራና በኃላፊነት ቦታዎች ተመጣጣኝ የጾታ ውክልና እንዲኖር ለማድረግ የሚወጡ ሕጎች ብቻቸውን ውጤት ማምጣት አይችሉም ሲሉ የአፍሪካ ሕብረት ኮሚሽን ሊቀመንበር ዶክተር ዲላማኒ ዙማ ተናገሩ። ዓለም አቀፍ የሴቶች ቀን በህብረት በተከበረበት ሥነ ሥርዓት ላይ የተናገሩት ሊቀመንበሯ እኩል ውክልና ይኖር ዘንድ ሕጎቹ በሚገባ ሥራ ላይ የሚውሉበት መንገድ ሊኖር ይገባልን ብለዋል። ከዚሁ ከጾታ እኩልነት አንጻር ሲታይ በኢትዮጵያ የተገኘውን ውጤት ለአሜሪካ ድምፅ ራዲዮ ያብራሩት በውጭ ጉዳይ ሚኒስቴር የሴቶች ሕፃናትና ወጣቶች ዳይሬክተር ጄኔራል አምባሳደር ዶክተር ደስታ ወልደ ዮሐንስ በ1987 ዓ ም 13 የነበረው የሴት ፓርላማ አባላት ቁጥር አሁን ወደ 200 ከፍ ማለቱን ተናግረዋል። እስክንድር ፍሬው ዘገባ አለው።
ዓለም አቀፉ የሴቶች ቀን ማርች 8 በአዲስ አበባም በተለያዩ ስነ ስርዓቶች ተከብሯል። በአፍሪካ ህብረት አዳራሽ የተካሄደው ስነ ስርዓት በተለይ እኩል የጾታ ውክልና ሊኖር በሚችልባቸው ሁኔታዎች ላይ አተኩሯል። በትምህርት በስራና በኃላፊነት ቦታዎች ያሉ ሴቶች ቁጥር ከወንዶቹ ይመጣጠን የሚል ነው ሐሳቡ። ከዚህ አንጻር በዓለም አቀፍም ሆነ በአፍሪካ ደረጃ ውጤቶች መገኘታቸውን ያመለከቱት የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላማኒ ዙማ የሚቀረውም ብዙ እንደሆነ አብራርተዋል።
የተገኘው መሻሻል አሁንም በቂ አይደለም። በቂ አይደለም፣ ፍጥነቱ በቂ አይደለም፣ ስፋቱም ጥልቀቱም በቂ አይደለም። ስለዚህ የበለጠ ብዙ ልንሰራ ይገባል።
ይህንኑ እኩል የጾታ ውክልና ከማረጋገጥ አንጻር ግን የሚወጡ ህጎች ብቻቸውን በቂ እንዳልሆኑ ዙማ አስታውቀዋል። የሚተገበሩበት ሁኔታ ውጤታማ ሊሆን እንደሚገባ በመጠቆም ለዚህ በማሳያነት የጠቀሱት ደግሞ እርሳቸው በሚመሩት የአፍሪካ ህብረት ኮሚሽን ያሉትን የኮሚሽነሮች ቁጥር ነው። ከአስሩ ኮሚሽነሮች ግማሹ ወይም አምስቱ ሴቶች ናቸው ነው ያሉት። ይህንን ግብ የማሳካቱ ሂደት ግን ቀላል እንዳልነበር ገልጸዋል። አስሩ ኮሚሽነሮች የተወከሉት ከአምስቱ የአህጉሪቱ አካባቢዎች ማለትም ከሰሜን፣ ደቡብ፣ ምዕራብ፣ ምስራቅና መካከለኛው አፍሪካ መሆኑን አስታውሰዋል። አምስቱ አካባቢዎች ሁለት ሁለት ሰዎች ወክለዋል ማለት ነው፣ እያንዳንዳቸው አንድ ሴትና አንድ ወንድ። በመጀመሪያ ግን ከአምስቱ አካባቢዎች ሶስቱ ሁለቱንም ተወካዮቻቸውን ወንዶች አድርገው ልከው እንደነበር ሊቀመንበሩ አስታውሰዋል። እርሳቸው እንዳከሉት የተጠየቁትን ተግባራዊ ያደረጉት ግልጽ ከሆነ ጫና በኋላ ነው።
ለምን ወንዶችን ብቻ በኮሚሽነርነት እንዲሾሙ እንደላኩ ስንጠይቃቸው ለቦታው የሚሆኑ ሴቶች የሉንም አሉ። ሴቶች ከሌሏችሁ ለነርሱ የተያዘውን ኮታ ማሟላት አትችሉም ማለት ነው። ስለዚህ ኮታውን ሴቶችን ማቅረብ ለሚችሉ ሌሎች አካባቢዎች እንሰጣለን። የእናንተ አካባቢ በአንድ ወንድ ኮሚሽነር ብቻ እንደተወከለ ሌሎቹ አንድ ወንድና አንድ ሴት እንዲኖራቸው ማለት ነው። ለየአገሮቻችሁ ታስረዳልናችሁ አልናቸው።
እናም የአፍሪካ ህብረት ኮሚሽን ህጎችን ከመተግበር አንጻር የሄደበት መንገድ ውጤት ማምጣቱንና አሁን ከአምስቱም የአህጉሪቱ አካባቢዎች የተወከሉ አምስት ሴትና አምስት ወንድ ኮሚሽነሮች እንደሚገኙ አስታውቀዋል። በኢትዮጵያም በተለያዩ የአመራር ቦታዎች የሚገኙ ሴቶች ውክልና እንዲጨምር የተሰሩ ስራዎች መኖራቸውን መንግስት ይናገራል። በአፍሪካ ህብረቱ ስነ ስርዓት ላይ የተገኙት በውጭ ጉዳይ ሚኒስቴር የሴቶች ህጻናትና ወጣቶች ዳይሬክተር ጄኔራል አምባሳደር ዶክተር ደስታ ወልደ ዮሐንስ በተለይ በሀገሪቱ ፓርላማ ተገኘ ያሉትን ስኬት ለቪኦኤ አብራርተዋል። 547 መቀመጫዎች ባሉት የሀገሪቱ ፓርላማ ውስጥ የሴቶች ውክልና በፍጥነት እያደገ መምጣቱን የገለጹት
13 ሰው ብቻ ነበር መጀመሪያ ምርጫ ላይ 13 ሴቶች ብቻ ነበር።
በስንት ዓመተ ምህረት ነው ይሄ? በ92 ነው
መጀመሪያው የሚሆነው። 92 ሳይሆን 87 ላይ ነበረ። እድገቱን ለማሳየት ነው ይሄ መናገር የምፈልገው፣ ምን ያህል ለውጥ እንዳለ ለማሳየት ነው። በ92 ዓመተ ምህረት ወደ 57 ሆኑ። ከዛ በመቀጠል እንደዚሁ ከ5 ዓመት በኋላ ማለትም በ97 ማለት ነው ከመቶ በላይ ቁጥራቸው ሆነ እንደገና በሚቀጥለው እንት ላይ ወደ 147 ወደ ገደማ ሆነ አሁን ፓርላማ ውስጥ በአጠቃላይ ወደ 200 የሚጠጉ ሴቶች ይኖሩናል
547ቱ 200 ሴቶች ናቸው
ያ ማለት 45%ቱን ሸፍነናል ማለት ነው ዛሬ ሲነገር የነበረውና እኛ ለመናገር እንደሞከር ነው ሩዋንዳና ሌሎች ሀገሮች እንደምሳሌ ይነገራሉ እኛ ሀገር የበለጠ ስራ መስራቱን ያው እያየነው ነው ከሚነገረውም ያው በተግባርም ካለው ለማለት ነው
በተለያዩ የመንግስት መስሪያ ቤቶች ባሉ የሐላፊነት ቦታዎችም የሴቶች ውክልና እየጨመረ መምጣቱን ዶክተር ደስታ የውጭ ጉዳይ ሚኒስቴርን በማሳያነት በመጥቀስ አስረድተዋል።
ዳይሬክተር ጀነራሎች እኛ እዛ ስንገባ የዛሬ 4 አመት የነበሩት አንድ ናቸው ዛሬ ግን 9 ዳይሬክተር ጀነራሎች አሉ።
ከስንት ዳይሬክተር ጀነራል ነው ውጭ ጉዳይ ካሉት ከስንት ነው 9ኙ ሴቶች?
26 ዳይሬክተር ጀነራሎች አሉ 9 ዳይሬክተር ጀነራሎች በአሁኑ ሰዓት አሉ ለማለት ነው። ይበቃናል ማለት አይደለም እየተባለ ያለው 30% እኛ ከ30 ማርፈን ወደ 50% እየመጣና ያለ ነው ለዛ ነው ጥረት እናደርገው ተገሮም ያለ
የተገኘው ውጤት ከፍተኛ ቢሆንም በዚሁ ፍጥነት ሊሰሩ የሚገባቸው ቀሪ ስራዎች መኖራቸውን ዳይሬክተር ጀነራሉ ያምናሉ። የተለያዩ ህጎች ወጥተዋል ህጎች አሉ ብሎ ግን ዝም ብሎ መቀመጥ አያስፈልገም ነው ያሉት። በአፍሪካ ህብረቱ ስነ ስርዓት የተንጸባረቀውም ይሄው ሐሳብ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ደግሞ ይቀጥላል።
ህዳር 2 የተጀመረው ተቃውሞ በአንዳንድ የኦሮሚያ ከተሞች መቀጠሉ ተሰምቷል። ትናንት ምሽት ወለጋ ዩኒቨርሲቲ ውስጥ ተማሪዎች ድብደባ እንደደረሰባቸው የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ቱጁቤ ኩሳ ካጠናቀረችው ዘገባ ለማወቅ ተችሏል። ጽዮን ግርማ ታቀርበዋለች።
በምስራቅ ወለጋ ነቀምቴ ከተማ ውስጥ በሚገኘው ወለጋ ዩኒቨርሲቲ ትናንት ምሽት ወደ 3 ሰዓት ገደማ የመንግስት ታጣቂዎች ዶርማችን ውስጥ ገብተው የተኛንበትን ክፍል በር ሰብረው ጉዳት አድርሰውብናል ሲሉ አንዳንድ ተማሪዎች ለአሜሪካ ድምጽ ተናግረዋል። ስሙ እንዲጠቀስ ያልፈለገ አንድ ተማሪ ስለ ሁኔታው ሲናገር
ሮቢ ደርቤ ራካሰኒ ጋፊ የደዳጋ ሆቻላተን ዛንትሮኒ ጋፊ ሳንጋፈተን ጋ ፕሬዚዳንቲ ዩኒቨርሲቲ
ካለፈው ረቡዕ ጀምሮ ተማሪዎች የተለያዩ ጥያቄዎችን ሲያነሱ ነበር። ይህንን ጥያቄም ለዩኒቨርሲቲው ምክትል ፕሬዚደንት ዶክተር ኤባ አቅርበው ነበር። ጥያቄዎቹም የኦሮሚያ ክልል በስምንት ዞኖች ተከፍሎ በወታደራዊ አስተዳደር ስር ይደር የተባለው መቅረት አለበት፣ መንግስት ህዝቡን በአግባቡ መምራት ስላልቻለ ይነሳ፣ እስራትና ግድያ ይቁም የሚል ጥያቄ ነበር።
እስከ ትላንት ምሽት ድረስ ጥያቄዎቻቸውን ሲያቀርቡ እንደነበርና ተማሪው ጥያቄውን አቅርቦ ተመልሶ መጥቶ ከተኛ በኋላ ከእንቅልፉ ተቀስቅሶ ድብደባ እንደደረሰበት ይኸው ተማሪ ገልጾ ከ30 በላይ የሚሆኑ ተማሪዎች በድብደባው ቆስለው ነቀምት ከተማ በሚገኘው ሆስፒታል በመታከም ላይ እንደሚገኙ ተናግሯል። ይህንኑ የተማሪዎች አቤቱታ ለማጣራት ምስራቅ ወለጋ የጸጥታ አስተዳደር ኃላፊ አቶ በዳሳ ጎበና ጋር ደውለን ነበር።
እኔ እዛ አካባቢ አይደለም ያለሁት፣ ስለዚህ ጉዳይ ምንም መረጃ የለኝም።
ከእርሳቸው በተጨማሪ ለአካባቢው የወንጀል መርማሪ ክፍል ኃላፊ ኮማንደር መርጋ ጋርቢ ጋር ደውለን ነበር። ስልኩን አንስተው መልሰው በመዝጋታቸው ምላሻቸውን በዚህ ዘገባ ማካተት አልቻልንም።
የዩናይትድ ስቴትስ የጦር አውሮፕላኖች ባለፈው ቅዳሜ በሶማሊያ ባካሄዱት የአየር ድብደባ ከ150 በላይ የአልሻባብ ሚሊሻዎች መገደላቸውን የዩናይትድ ስቴትስ መከላከያ ሚኒስቴር አስታውቋል። የአየር ድብደባው በአልሻባብ ላይ የተገኘ ሁነኛ ድል መሆኑን የሚናገሩ የሶማሊያ ጉዳይ አዋቂዎች ግን አልሻባብን በመፋለም ላይ ያለው የአፍሪካ ሕብረት ሰላም አስከባሪ ሰራዊት ገና ረጅም ውጊያ ይጠብቀዋል እያሉ ነው። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምፅ ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርባል።
የሶማሊያው ፕሬዝዳንታዊ ቃል አቀባይ ዳውድ አወይስ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ መንግስታቸው ስለ ዩናይትድ ስቴትሱ የአየር ድብደባና ውጤቱ የሚያውቅ መሆኑን የደህንነት መረጃ በመስጠትም መሳተፋቸውን ገልጠው የተገኘውን ድል አወድሰዋል።
We think that this was a significant victory not only for Somalia but also for the entire region as we face the same challenges in the war against terror.
Yih le Somalia bicha sayhon temesasa yeshibra adega le dekenebet attakalai ahguru yemibej tilik dilno. Yih ye Somalia hayloch ke United States agarochacho gar bemetebabere akayedut zemecha no. Akababium qirb kitetil sidaregbet yekoye no.
የአየር ድብደባው ኢላማ የሆነው የማሰልጠኛ ካምፕ ከሞቃዲሾ 190 ኪሎ ሜትሮች ርቆ የሚገኝ ስፍራ ነው። የአልሻባብ ተዋጊዎች ካምፑን ለቀው ሊሰማሩ እየተዘጋጁ መሆናቸውና በዚህም ሳቢያ በሶማሊያ ለተሰማራው የአፍሪካ ህብረት ሰላም አስከባሪ ሰራዊት እንዲሁም በዚያ ለሚገኙት ዩናይትድ ስቴትስ ወታደራዊ አማካሪዎች ተጨባጭ አደጋ መደቀናቸውን የሚጠቁም መግለጫ እንደደረሳቸው የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን ቃል አቀባይ ሻምበል ጄፍ ዴቪስ አስረድተዋል። የአየር ድብደባውን ያረጋገጠው የእስላማዊ ጽንፈኛ ቡድን አልሻባብ ቃል አቀባይ አቡ ሙሳብ በበኩሉ የተገደሉት አንጋቾቻቸው ቁጥር ግን ተጋኗል ባይ ነው። ቡድኑ ለደህንነት ሲል ከ100 በላይ ተዋጊዎቹን አንድ ቦታ አያደርግም የሚል መሟገቻ ነው ያቀረቡት። ዋና መቀመጫውን በበርሊን ያደረገው የጸጥታ ጉዳዮች ተቋም ሞሴኮን የሶማሊያ ጉዳይ ተንታኝ የን ሴንት ፒየር በበኩላቸው በሰጡት አስተያየት እንዲህ ያለ ግዙፍ ጉዳት ማድረስ የሚያስችል እድል ዳግም ላይገኝ ይችላል ይላሉ።
Usually Al-Shabaab historically speaking has always spread out its troops.
እስካሁን ባለው ልምዱ አልሻባብ ባመዛኙ ጦሩን በታትኖ በማሰለፍ ነው የሚታወቀው። ይህ በርግጥ ከሆነ የከፋ የስትራቴጂ ስህተት ነው የፈጸሙትና የሚደግሙት አይመስለኝም።
ይህ እንዲህ እንዳለ አልሻባብ ካለፈው የአውሮፓውያኑ 2015 አጋማሽ አንስቶ ያደር እየጨመረ በመጣ መልኩ በአፍሪካ ህብረት የሰላም አስከባሪ ጦር ላይ የሚሰነዝራቸውን ጥቃቶችና በሞቃዲሾ በሲቪሎች ላይ የሚያደርሰውን የቦምብ ጥቃት አላቋረጠም። የአልሻባብ ተዋጊዎች እንደ አውሮፓውያን ዘመን አቆጣጠር ባለፈው ጥር 15 በኤልአዲ የኬንያን ጦር ሰራዊት ካምፕ ማጥቃታቸውም ይታወሳል። የኬንያ መንግስት ቢያስተባብልም የሶማሊያው ፕሬዝዳንት ባለፈው የካቲት ወር በሰጡት አስተያየት በዚያ ጥቃት የ200 ሰዎች ህይወት ማለፉን ነው የገለጡት።
ቀጣዩን የትንታኔ መንደርደሪያ በዜናችንም ገልጠነዋል። ለአንድ አመት በዘለቀው የየመን የርስ በርስ ጦርነት ምክንያት የተፈናቀሉ 1 ሚሊዮን የሚሆኑ የአገሪቱ ዜጎች ሁኔታ እያሳሰባቸው መሆኑን የተባበሩት መንግስታት ድርጅት ተቋማት እያሳወቁ ነው። ሳውዲ አረቢያ የአየር ድብደባ ከጀመረች ወዲህ ባለው ጊዜ ከ3000 በላይ ሲቪሎች መገደላቸውንና ወደ 6000 መቁሰላቸውን የመንግስታቱ ድርጅት አስታውቋል። ቁጥሮቹ የሚያሳዩት ካለፈው አመት መጋቢት 17 አንስቶ እየተካሄዱ ባሉት ድብደባዎች በሲቪሎች ላይ የደረሰውን ጉዳት እንጂ በታጣቂዎቹ ወገኖች በራሳቸው መካከል ግን ምን ያህል ሰው እንደተገደለና ምን ያህልስ እንደቆሰለ እንደማይናገሩ ሊሳ ሽላይን ከጄኔቫ ያስተላለፈችውን ዘገባ ትዝታ በላቸው ታቀርባለች።
የመን ውስጥ አሁን ከመኖሪያቸው የተፈናቀሉና ሀገሪቱ ውስጥ ወደ ሌሎች አካባቢዎች ሸሽተው ያሉ ሰዎች ቁጥር 2.4 ሚሊዮን በላይ እንደሚሆን በህዝብ እንቅስቃሴ ላይ ጥናት እንዲካሄድ የተቋቋመው ልዩ ግብረ ኃይል ሪፖርት ማሳወቁን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ቃል አቀባይ ሉ ዶብስ አመልክተዋል።
This is a staggeringly high figure and a cause for grave alarm.
እጅግ ከፍተኛ ቁጥር ነው። ለሀገሪቱ ቀውስ አንዳችም የፖለቲካ መፍትሄ በማይታይበት በዚህ ወቅት እየበረታ በሚሄደው ሰብአዊ ማህበራዊና የድህነት ይዞታ ጉስቁልናው ይበልጥ እየከፋ እንደሚሄድ እያስተዋል ነው።
የበዛው መፈናቀልና ሀገሪቱ ውስጥ ስደት የሚታየው ጦርነቱ በበረታባቸው በጣዩስ፣ በሃጃ፣ በሰንአ፣ በአምራና ሰዓዳ መሆኑን ዶብስ ገልጸዋል።
We have been trying to get aid into these areas and these displaced areas.
በሳውዲ አረቢያ የሚመራው የጦር ኃይል ያለፈውን ሙሉ አመት ምግብ፣ መድኃኒት፣ ነዳጅና ሌሎችም እጅግ አስፈላጊ የሚባሉ አቅርቦቶች እንዳይገቡ አካባቢውን ዘግቶ ማለፉ ተዘግቧል። አልፎ አልፎ ግን ጥቂት የመላላት አዝማሚያዎች ቢስተዋሉም ህይወትን ለማትረፍ የሚችል በቂ ሸቀጥ ወደ የመን እንዲገባ እድል የሚሰጥ እንዳልነበረ ተነግሯል። በሌላ በኩል ደግሞ በቀውስ ውስጥ የተጠመዱ የሌሎች ሀገሮች ፍልሰተኞች ወይም ስደተኞች ዜጎች ለተለያዩ የሁከት አድራጎቶችና ጥቃቶች መጋለጣቸው በእጅጉ እያሳሰበው መሆኑን ዓለም አቀፉ የፍልሰት ድርጅት IOM አስታውቋል። የIOM ቃል አቀባይ ጄል ሚኒመን እንዳሉት ሶማሊያውያን ጥገኝነት ጠያቂዎችና ወደ መካከለኛው ምስራቅ አገሮች ለመዝለቅ የሚፈልሱ ኢትዮጵያውያን በጦርነት በተከሰፈችው የመን መውጫና መላወሻ አጥተው ታግተዋል።
There is the wide belief that 92,000 people managed to enter Yemen last year from Somalia and Ethiopia.
ባለፈው ዓመት ብቻ ከሶማሊያና ከኢትዮጵያ ቁጥሩ 92,000 የሚደርስ ህዝብ ወደ የመን ገብቷል። የት እንደሚገኙ ሙሉ በሙሉ አይታወቅም። አንዳንዶቹ ቀድሞ ወዳለሟቸው አካባቢዎች ለማምለጥ ይችላሉ ይባላል። ብዙዎቹ ግን ያንን ማድረግ እንዳልተሳካላቸው እናውቃለን። ስለዚህ የመን ውስጥ እየተጠለፉና እየታሰሩ ሳይገኙ እንደማይቀሩ ነው ስጋታችን።
የመን ውስጥ እርዳታ ያስፈልጋቸዋል ለሚባሉ 13.6 ሚሊዮን ሰዎች ድጋፍ ለማድረስ 1.8 ቢሊዮን ዶላር እንደሚያስፈልገው የተባበሩት መንግስታት ድርጅት አስታውቆ ለለጋሾች ጥሪ አቅርቧል። እስካሁን በእጅ የሚገኘው ከሚፈለገው 2% ብቻ እንደሆነ ታውቋል።
ክቡራትና ክቡራን አድማጮች የማክሰኞ የካቲት 29 2008 ዓመተ ምህረት ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት ድረስ። አሁን ከምሽቱ 3 ሰዓት ከ26 ደቂቃ ነው አዲስ አበባ ላይ። በ19 በ22 እና በ25 ሜትር ባንድ እንዲሁም በአጭር ሞገድ እንዲሁም በናይልሳት የሚተላለፍላችሁን ስርጭት ነው ከአሜሪካ ድምጽ ራዲዮ ጣቢያ እየተከታተላችሁ ያላችሁት።
የምናስተናግዳችሁ አዲሱ አበበና
እኔም ሶሎሞን አባተንን። ብርሃን ኃይሉ የፕሮግራሙ መሪ ነች። እንደዚሁም ናሽዋን ካሊ በቴክኒክ መሳሪያዎች ላይ ትገኛለች። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሄሎ ቢዎች፣ በዚህ ዜናችን እናመሰግናለን። ለተው ዜና በማቅረባችሁ ስለ ኦሮሚያና ስለ አማራ ክልል ላሉ ችግሮች ለት በለት በምታቀርቡት በጣም ደስተኞች ነን። ሆኖም አንድ ነገር አለ። እስኪ ሁለቱም የክልሎች አስተዳደሮች ጠይቁ፣ ስለ ወልቃይት ለጥያቄያቸው መፍትሄ ያልተሰጣቸው ህዝቡ በየአመቱ በጠረፍ ባሉ በደንበሮች በእርሻ በተለያዩ ነገሮች ይጋጫል። ሁለቱም ትኖች ለምንድን ነው አንድ መፍትሄ ማይሰጡ? ህዝቡን ውስጥ ለውስጥ ከማዋጋት ወይንም ይገባዋል የጥያቄ መልስ ወይንም አይገባውም ብለው ሁለቱም ባካችሁ ጠይቃቸው አስታውቁን፣ እኛም ተቸግረናል ባካችሁ። አጎናፍር ከሱዳን
ተናስትሊን ቪኦኤ፣ ዛሬ አስተያየት ለመስጠት ያነሳሳኝ ጉዳይ የምሁራን እያላችሁ የምታቀርቧቸው ሰዎች ለምሳሌ እንደ ሰጣ ገባ፣ ዲሞክራሲ በተግባር፣ መስተዋት በመሳሰሉት ሌሎችን ፕሮግራሞች ላይ የምታቀርቧቸው ምሁራን የምትሏቸው ሰዎች በተለይ ዶክተር ከሌ እያላችሁ የምታቀርቧቸው በተለይ የአሁኑ መንግስት የሚደግፉ ሰዎች ምንም እንደው ጠቅላላ ሁሉም ማለት ይቻላል ተራውሶ ከሚሰጠው አስተያየት የተለየ ለየት ያለ ግንዛቤ ያላቸው የሚሰጡ ሆኖ አልታዩኝም። ስለዚህ ምን አለበት እንዲሁ ሌላውን ሰው ሁሉ ተራውን ሰው ብታሳትፉ ጥሩ መስሎ ይታየኛል። ደውልልን ወይም አግኙን፣ ፈልጉን። እንዴት ነው ይሄ ነገር? በጣም አመሰግናለሁ። አሌ ሰለሞን ነኝ ከሰቨን ኢለቨን የሌሊት ሽፍ።
ሄላው፣ ሰላም ጤና ስጥልኝ። እንደምናችሁ ቪዎች። ባለፈው ፕሮግራማችሁ ላይ ኃይለ ማርያም ደሳለኝ ለ12,000 ኢትዮጵያውያን የስራ እድል ተከፍቷል ተብሎ ንግግር ሲያደርጉ ሰምቻለሁ። 12,000 ሰዎች 90 ሚሊዮን ከሚኖርበት ህዝብ ባላት ሀገር ውስጥ 12,000 ሰው በአመት ነው በወር ነው በሁለት አመት ነው ወይስ በምን ጊዜ ያክል እንደሆነ በማናውቀው ሁኔታ ነው ሙሉ ያልሆነ ዜና ያቀረባችሁት። ይሄ ነገር 12,000 ሰው ስራ እድል የሚከፍትን ፕሮጀክት የሚነድፉ ከሆነ ደግሞ በፐርሰንት ስናወጣው ካለው ህዝብ አንጻር 0.00 የሚመጣ ነገር ነው ላይ ዜና ሆኖ የሚቀርብ ነው ወይ? ይሄን ነገር ይሄን ያክል አጋኖ ማቅረቡስ እነዚህ ሰዎች በ24 አመት ወይም በ26 አመት ያገዛዝ ዘመናቸው ውስጥ ስራ እድል እየቀረፈን ነው ብሎ የመልካም አስተዳደር በሚሉትን በህዝቡ ላይ የተነሳባቸውን ተቃውሞ ለመሸፈን የሚያደርጉት ጥረት ነው ወይስ ምንድን ነው? እናንተስ እንዴት ከምን አንጻር አይታችሁ እንደሆነ ይህንን ዜና አይቀረባችሁት እና ግልጽ ብታደርጉልን የሚል ጥያቄ ነው ያለኝ። አመሰግናለሁ። ከዋሽንግተን ዲሲ ዮሐንስ ነኝ።
እናመሰግናለን ክቡራትና ክቡራን ስለ አስተያየቶቻችሁ። እንዲሁም ወደፊትም እንደዚሁ አስተያየቶቻችሁን በ202-205-9942 የውስጥ መስመር 14 አኑሩልን። አስተያየቶቻችሁን በማስተናገድ እንደዚሁም በቀጥታ በማሳተፍን በልዩ ልዩ ዝግጅቶቻችን እንቀጥላለን። እናንተን የኢሜል አድራሻችን ደግሞ horn@voanews.com ነው። horn@voanews.com ላኩልን አስተያየቶቻችሁን። ከምሽቱ 3:30 ነው አዲስ አበባ ላይ። ለጥያቄው መልስ የፕሮግራም ማሳሰቢያ አለን።
በኢትዮጵያ ወቅታዊ ፖለቲካዊና ማህበራዊ ጉዳዮች ላይ ምሁራን ጥያቄዎቻችሁን እንዲመልሱ ለጥያቄው መልስ ዝግጅት ጋብዟል። ምሁራን አትበሉ ነው ያሉት በሰበን ለበኑ አድማጫችን
አስተላልፈናል አስተያየታቸው።
አዎ፣ ከአስር ሚሊዮን በላይ ዜጎችን እየተፈታተነ ያለው ድርቅ፣ ከሶስት ወራት በላይ የዘለቀው የኦሮሚያ ክልል ተቃውሞ፣ የወልቃየት ሕዝብ የማንነት ጥያቄ እና ሌሎችም የክልል ወቅታዊ ጥያቄዎች ትኩረት የሚጠይቁ ናቸው።
በዚህም ምክንያት በእነዚህ ጥያቄዎች ዙሪያ ጥያቄዎቻችሁን በስልክ መስመራችን 202-205-9942 ደግመዋለሁኝ፣ የስልክ ቁጥሩን 202-205-9942 በውስጥ መስመር 14 በዛ በተቀመጠው መመሪያ መሠረት እንድታኖሩልን እንጋብዛለን።
ዶክተር ገብሬ ያሶ ደኮ ዶክተር ገብሬ ይንቲሶ ደኮ ማለት ነው። የፖለቲካ ሳይንስ ፕሮፌሰር ዶክተር ካሳሁን አየለ፣ የሕግ ፕሮፌሰር ዶክተር መሐሪ ረዳይ፣ እነዚህ ለጥያቄዎቻችሁ መልስ ይሰጣሉ።
የኢሜይል አድራሻችን ደግሞ horn@voanews.com ነው። በኢሜይልም አድራሻው ጥያቄዎቻችሁ መላክ ትችላላችሁ፣ ወይም የስልክ ቁጥሮቻችሁን ብትልኩ እኛም ደውለን ልናገናኛችሁ እንችላለን። በድጋሚ የስልክ ቁጥራችንን ላስታውሳችሁ 202-205-9942 ነው። ለጥያቄዎቻችሁ መልስ የሚሰጡት ዶክተር ገብሬ ይንቲሶ ዴኮ እንዲሁም የፖለቲካ ሳይንስ ፕሮፌሰር ዶክተር ካሳሁን አየለ፣ የሕግ ፕሮፌሰር ዶክተር መሐሪ ረዳኢ ናቸው። ጥያቄዎቻችሁን እስከ ነገ ምሽት ድረስ እንዲደርሱን ማድረጋችሁን አትዘንጉ። ዝግጅታችን እስከ ምሽቱ 4 ሰዓት ቀን። ክቡራትና ክቡራን አድማጮች የዜናና የትንታኔው መጽሔት ክፍለ ጊዜ እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቋል። ሙዚቃ እናሰማችሁ በጥቂቱ የእናት ውለታዋን ከብዙነሽ በቀለ። ክብራትና ክብራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። የማክሰኞ የካቲት 29 2008 ዓመተ ምህረት ዝግጅታችን ነው።
አንድ ልዩ ቅንብር አለን። አሁን የ40ኛው የአሜሪካ ፕሬዝዳንት የሮናልድ ሬገን ባለቤት ቀዳማዊት እመቤት ናንሲ ሬገን ባለፈው እሁድ በ94 ዓመታቸው ከዚህ ዓለም በሞት ተለይተዋል። ጽዮን ግርማ አጠር ያለ ዘገባ አላት።
የቀድሞዋ ቀዳማዊ እመቤትና የፊልም ተዋናይ የ40ኛው የአሜሪካ ፕሬዝዳንት ሮናልድ ሬገን ባለቤት ናንሲ ሬገን በተወለደች በ94 ዓመቷ ከትላንት በስቲያ እሁድ በልብ ህመም ምክንያት ህይወቱ አልፏል። የቀድሞዋ የፊልም ተዋናይት ናንሲ ሬገን በ1952 ዓ ም የ40ኛው የአሜሪካ ፕሬዝዳንት ከነበረው ሮናልድ ሬገን ጋር ትዳር ከመሰረተች በኋላ በፖለቲካ ህይወት ውስጥ ከፍተኛ አስተዋጽኦ እንዳበረከተች ይነገራል። ባለቤቷ እንደ አውሮፓውያን አቆጣጠር በ1967 ዓ ም የካሊፎርኒያ ገዢ በነበረበትና ለሁለት ጊዜያቶች ባገለገለበት ወቅት ከጎኑ በመቆም እገዛ ታደርግለት እንደነበር ይጠቀሳል። ከዚያም እንደ አውሮፓውያን አቆጣጠር በ1981 እስከ 1989 ዓ ም ለሁለት ጊዜ የአሜሪካ ፕሬዚዳንት ሆኖ ሲያገለግል ከጎኑ የቆመች ረዳት አጋሩ እንደነበረች ታሪክ ያስታውሳል። ናንሲ ሬገን እና ሮናልድ ሬገን በትዳር ወቅት የነበራቸው ፍቅር እጅግ በጣም የሚያስቀና በአሜሪካ ፕሬዚዳንቶች መካከል በፍቅር መሰረት ላይ ከተተከሉ ትዳሮች ተጠቃሹ እንደነበረ የተነገረ ነው። ጄምስ ቤከር በዋይት ሀውስ ውስጥ ቁልፍ ሰው ነበሩ፣ እንዲሁም የገንዘብ ሚኒስቴር በመሆን ሰርተዋል። ስለ ናንሲ ሬገን ሲናገሩም
In addition to the exceptionally beautiful love story that they enjoyed, she was his closest advisor, and in addition to that, she was his constant protector.
ከሚያምረው የፍቅር ታሪካቸው በተጨማሪ በጣም የቅርብ አማካሪው ነበረች፣ ቋሚ ጠባቂውና ተከላካዩም ነበረች። በእውነት እጅግ በጣም አስደናቂ የፖለቲካና የኮሚኒኬሽን ሰው ወይም የግንኙነቶች ጉዳዮች ሰው ነበረው።
ናንሲ በዋይት ሀውስ ቆይታቸው ለሮናልድ ሬገን የቆመች አጋዡና የፍቅር ጓደኛው እንደነበረች በወቅቱ የነበሩ እማኞች ቃላቸውን ሰጥተዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የቀድሞዋን ቀዳማይ እመቤት ህልፈተ ህይወት ለማሰብና ክብር ለመስጠት በዋይት ሀውስና በሁሉም የፌዴራል ህንጻዎች ሰንደቅ ዓላማ ዝቅ እንዲል ትእዛዝ ሰጥተዋል። ፕሬዚዳንት ኦባማ የናንሲን ህልፈተ ህይወት አስመልክተው ሲናገሩም እርሳቸውና ባለቤታቸው ሚሼል ኦባማ እንደ አውሮፓውያን አቆጣጠር በ2009 ዓ ም ናንሲን አግኝተዋት እንደነበር ገልጸው እጅግ ደስ የምትል ደርባባ ሴት ነበረች ብለዋል። አያይዘውም ባለቤቷ የቀድሞ የአሜሪካ ፕሬዚዳንት ሮናልድ ሬገን እርሷን በማግኘቱ እድለኛ ነው፣ እርግጠኛ ነኝ እርሱ ራሱ ለዚህ መጀመሪያውኑ እውቅና ሰጥቶት እንደነበር፣ ናንሲን ሁላችንም እናፍቃታለን ብለዋል። ፕሬዚዳንቱ ከባለቤታቸው ሚሼል ኦባማ ጋር በጋራ ባወጡት የሀዘን መግለጫም ናንሲ ሬገን በአንድ ወቅት በዋይት ሀውስ ቤተ መንግስት ለመኖር የሚያዘጋጅ ምንም የለም ሲሉ ጽፈው ነበር። በእርግጥም ትክክል ነበሩ። ከእርሳቸው አብነትና መልካም ምክር ለመጠቀም በመቻላችን እድለኞች ነን ብለዋል። የቀድሞዋ ቀዳማይ እመቤት ባርባራ ቡሽ በበኩሏ ናንሲ ለባለቤቷ ሮናልድ ሬገን ታማኝ ሚስት ነበረች፣ እንደገና መገናኘታቸውን እንደ ምቾት እንውሰደው ብላለች። የሆሊውድን የፊልም መንደር በፍቅር ተወደው እንደነበር የሚነገርላት ናንሲ 11 ፊልም ላይ ተውናለች። የመጨረሻ ፊልሟን በ1956 ዓ.ም የሰራችው ሄልካትስ ኦፍ ዘ ኔቪ ሲሆን በዚህ ፊልም ላይ ባለቤቷ ሮናልድ ሬገን አብሯት ተውኗል። ናንሲ በካሊፎርኒያ ግዛት በሮናልድ ሬገን ፕሬዚዳንሻል ላይብረሪ ከባለቤቷ ጎን አስክሬኑ እንደሚያርፍ ታውቋል።
ተከታዩ ዝግጅት ሐኪሙን ይጠይቁ ነው። የሐኪሙን ይጠይቁ በዚካ ቫይረስ ወረርሽኝ ዙሪያ የተጀመረ ተከታታይ ዝግጅት ይዞ ነው የቀረበው። ዛሬ
ታዲያ ለምሽቱም ዚካ ከአንድ የነርቭ ስርዓትን በማጥቃት የጡንቻ መዛለንና ልምሻን ከሚያስከትል የተለየ የህመም አይነት ጋር ያለውን ቁርኝትና ሌሎች ጭብጦች ይመረምራል። የሐኪሙን የጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከዚህ ቀደም ወረርሽኙን የተመለከተ ትምህርታዊ ጽሑፍ በአማርኛ ካቀረቡት እንግዳው የውስጥ ደዌ ሕክምና ባለሙያ ዶክተር አሸናፊ ዋቅቶላ ጋር ያደረገውን የዚህን ቃለ ምልልስ ሶስተኛ ክፍል ሳምንት እልባት ካደረገበት አንድ ነጥብ ያነሳና ራሱ ይነሳል።
ጀመር አድርገው ወደ ነበረ አንድ ነጥብ ለመልሶ የበሽታው ምልክቶች በአዋቂዎች ሲከሰቱ ያለ ሁኔታን የሚገልጽ ወይም የጥናቱን ግኝት የደረሱበት ስም የያዘ በበሽታው ምልክትነት በአዋቂዎች ላይ ሲከሰት የሚፈጠር ሁኔታ በጽሑፎ ያብራራሉ። እስኪ ለአድማጮች ያካፍሉ። ይሄ በሽታ ለዚህ ቫይረስ አዋቂዎች ሲጋለጡ ሁሌ የሚከሰት ነው? ምንስ ይባላል? በምን አይነት ሁኔታ ነው የሚከሰተው?
በጣም ጥሩ ጥያቄ ነው። እንግዲህ በአብዛኛው ጊዜ ቅድም እንደተባለው በሽታው ያሉት ምልክቶች ይሄን ያህል ከፍተኛ ችግር የሚያመጡ አይደሉም። ማለት ትንሽ ህመም፣ ትንሽ ትኩሳት፣ ትንሽ ሽፍታን የሚያሳክክ እንደዚህ ነው። አሁን በቅርቡ ምንድነው የሆነው? ሽባን የሚያደርግ የነርቭ ስርዓት። የነርቭ ስርዓት ሲባል በሁለት ይከፈላል። አንደኛው ማዕከላዊ የነርቭ ስርዓት የሚባለው፣ ሁለተኛው ደግሞ ፐሪፈራል ነርቭስ ሲስተም የሚባለውን ዳራዊ ስርዓት ነው።
ይሄ ከጭንቅላት ራቅ ብለው በሚገኙ የሰውነት ክፍሎቻችን፣ እግሮች የመሳሰሉት ላይ የነርቭ ስርዓታችን ነው እየተመለከተ።
አዎ፣ አንዳንድ በሽታዎች በሚያገኙት ጊዜ ሰውነታችን በሽታውን ለመቋቋም ጥረት በሚያደርግበት ጊዜ ራሱን ያጠቃል። ጦርነት ሄዶ የራሱን ወታደር እንደ መግደል አይነት ነገር ነው። ራሱን ያጠቃል እና ይሄ ኦቶ ኢሚኒ የሚባለውን በሚሆንበት ጊዜ ምን ይሄዳል? የነርቮቹን ያጠቃና የጡንቻዎችን መዳከም ያመጣል። አሁን እግር፣ እጅ ይደከማል። አንዳንድ ጊዜ በቃ ሽባ አድርጎ ከጥቂት ሳምንታት እስከ አመታት ድረስ መነቃነቅ አይቻልም። አንዳንድ ጊዜ የመተንፈሻ ጡንቻዎች የምንላቸው አለ፣ አክሰሰሪ መስልስ ኦፍ ሬስፓይሬሽን የሚባሉ
የሳምባና የአየር ቧንቧዎቻችንን መታጠፍና መዘርጋት በአግባቡ እንዲሰሩ የሚያደርጉት ጡንቻዎች ነው።
እነሱ ሲነካ መተንፈስ አይቀርም፣ ሞት ሁሉ ሊያስከትል ይችላል። ይሄ ከታወቀ ከ1916 በፈረንሳይ አዋቂዎች ጉሊያን ባሬ የሚለው ሲንድሮም በስማቸው ትነ የተባለው አሁን በኮሎምቢያ፣ ቬኔዙዌላ፣ ብራዚል፣ ኤልሳልቫዶር እንደዚህ አይነት አገሮች ውስጥ ድሮ ከሚታየው ይበልጥ 2-3 እጥፍ እየሆነ መታየት ጀመረ ከዚህ ከወረርሽኝ ጋር። እና አሁን አንዱ የሚፈራው ነገር ምንድን ነው? ይሄ ራሱ ሌላ ከዚህ የዚካ ቫይረስ መዘዝ ነው ተብሎ በከፍተኛ ደረጃ ይጠረጠራል። ይሄም የተለያዩ ምክንያቶች አሉት እና ሌሎች ምክንያቶች ደግሞ ሊያመጡ ስለሚችሉ የቱ የቱ ነው ብሎ ለመለየት ጥናቱ ቀጥሏል።
እስካሁን በተገኙ ፍንጮች የመያያዝ ዝምድና ይኖረዋል የሚለውን ጥያቄ አስነስተዋል ነው የሚሉን።
በከፍተኛ ደረጃ
እንደገለጹትም በጽሁፎ በ1916 ዓመተ ምህረት የዚህን በሽታ ምንነት ከተነተኑ ሁለት የፈረንሳይ የነርቭ ሕክምና ጠበብት አድማጮች እንዲረዱት ያህል ነው ስላላነሳ ነው ሙሉውን ጆርግ ጉሌን እና ዦን አሌክሳንደር ባሬ የተባሉ ፈረንሳውያን የነርቭ ሕክምና ጠበብት ስም መሰየሙን ጉሌን ባሬ ሲንድረም መባሉን ጨምረው ጽፈዋል። ዶክተር አሸናፊ ወደሚቀጥለው አብይ ርዕስ ስንሻገር ቀደም ብለው ያነሷቸውን የመተላለፊያ መንገዶችም በቅርበት እንድንመለከት የሚጋብዝ ነው። በተለይ በዚህ በዩናይት ስቴትስ የተለየ ትኩረት ከሳበ በኋላ ቀደም ብለን ያነሳ ነው የዩናይት ስቴትስ ብሔራዊ የበሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ በበርካታ የዩናይት ስቴትስ ክፍለ ግዛቶች ውስጥ ከሰዎች ጉዞ ጋር የተያያዙ በሰዎች ወደ እነኚህ በሽታዎች ወይም ወረርሽኞች ወደ ተከሰቱባቸው አካባቢዎች ሄዶ ሲመለሱ የቤተሰብ አባሎቻቸው ላይ የምርመራ ውጤት ያሳየውን ወይም ደግሞ በምርመራ መረጋገጡን ምክንያት በማድረግ በዝርዝር አቅርበዋል። እዚህ እኛ የምንገኝበትን የዋሽንግተን ዲሲ ግዛት ዲስትሪክት ኦፍ ኮሎምቢያ የሚባለውን አስተዳደር ጨምሮ 3 ሰዎች መገኘታቸውን ከአላባማ ጨምሮ ይገልጻል። ፍሎሪዳ በሚባለው ክፍለ ግዛት 21 ሰዎች ለቫይረሱ መጋለጣቸውን፣ ቴክሳስ በሚባለው ሌላ ትልቅ ቁጥር የታየው 12 ሰዎች መጋለጣቸውን የሚገልጽ ጽሑፍ ይፋ ተደርገዋል። ከጉዞ ጋር የሚያያዙ ነገር ቀደም ብሎ የተገለጸውን በተለይ ያልተጓዘው ቤተሰብ አባል ጋራ መሻገሩ በግብረ ስጋ ግንኙነት አማካኝነት በወሲብ አማካኝነት ይተላለፋል የሚለውን ነገር ያጎላው ይመስላል። እስኪ እንደው ቁጥሮቹንም አዛምደው የበሽታውን የመተላለፍ እድልም የተለየ ትኩረት የተሰጠበት ሁኔታ ያስረዱን።
አዎ፣ እንግዲህ ደጋግሜ ማለት የምፈልገው የመጀመሪያው መተላለፊያ ዘዴ ቢንቢው ነው። በደንብ እንደገለጽከው እስከ ሁለት ቀን ድረስ በተጠቀሰው ማለት ነው በባወጡት ላይ ወደ 82 ሰዎች በዚህ በተለያየ ትራቨለርስ የሚባለው ተጓዥ ከመጓዝ ጋራ በተያያዘ አድርጓልና እሱም አስመልክቶ እንግዲህ ብዙ ነገር መደረግ አለበት። አንደኛ በግብረ ስጋ የመገናኘቱን የመተላለፉን ምክንያት በማድረግ ኮንዶም መጠቀም ያስፈልጋል። ሁለተኛ ወደዛ አይነት አካባቢ ላይ መሄድ ካላስፈለገ አትሄዱ ነው። መሄድ ካስፈለገ ግን እንግዲህ ለድምቢ መከላከያዎቹን ሁሉ ማድረግ መቻልም ያስፈልጋል። ሌላው እንግዲህ ብዙ ነገሮች አሉ ወደፊት የሚመጡ ስብስቦች ከዚህ ከመተላለፍ ጋር በተያያዘ ነው። እንግዲህ ኦሎምፒክ እየደረሰ ነው፣ ብራዚል ነው የሚደረገው። ከብዙ ሰው ይሄዳል፣ ወጣቶች ይሄዳሉ፣ ብዙ ነገር አለ። ይሄ አንዱ ክፍል ነው። የቅርቡን ይህንን ስናየው በዓለም አቀፍ ደረጃ ያየን እንደሆነም ከአሜሪካን ወጥተም የሚያስተላልፈው ቢምቢዎች ከ400 ሜትር በላይ አይሄዱም። ብዙ ጊዜ እንደው ብንለቃቸው ህዝብ ሲጓጓዝ በመኪና በመርከብ በአይሮፕላን እየሄዱ ነው እንግዲህ ከሀገር ሀገር የሚሄዱ። ስለዚህ ቢምቢዎቹ የትም አሉ። እንደዚህ ከሆነ ይሄ በዚህ በሚሊዮን መስፋፋት ሲጀምር ሁሉም ሀገር ይደርሳል ማለት ነው። ምን ማለት ነው? ከቢምቢዎችን ቁጥጥር ጋር ከበሽታው ቁጥጥር ጋር ከፍተኛ ትምህርት ያስፈልጋል። በተለያየ መንገድ ከወባ ጋር በተያያዘ ትምህርት ትዝ ይለኛል ናዝሬት ከተማ ውስጥ ይሄ ቴሌቪዥን ባልነበረበት ጊዜ ነው የወባ ትንኝ እንዴት በሽታው እንደሚያስተላልፍ መኪና ተራ ግርግዳው ላይ በፊልም ያሳዩን ነበር። እንግዲህ 10 ዓመት ሳይሞላኝ ነው እንግዲህ የምለው። ይሄ ምንድን ነው? ለህዝቡን ለማስተማር ነው። ዲዲቲ ሲረጅ ትዝ ይለኛል በየቤቱ እየተመጣ። ይሄ ወደፊት ምን እንደሚሆን አላውቅም። ይሄ ሁሉ ነገር ማሰብ መጀመር አለብን። ዲዲቲ ማለት አይደለም ግን ያሉትን ከጊዜው ጋር የሚሄዱትን ኬሚካሎችም መስኪቶ ኔቶችንም እንደዚህ እያሉ ትልቁ መከላከያ አንደኛ ያ ነው። ተጨማሪዎቹ ደግሞ ኮንዶም መጠቀም የመሳሰሉት ይሆናሉ ማለት ነው።
መልካም። እንደ መተላለፊያ መንገዶቹ ሁሉ ጥንቃቄውም በአግባቡ ሊሆን ይችላል ብለዋል ዶክተር አሸናፊ። በእርሶም ጽሁፍ እንዳስቀመጡት እስካሁን ዚካ ቫይረስን ለመከላከል የሚያስችል የክትባት መድኃኒት አልተፈለሰፈም። ይሁንና ይሰራል የሚል ተስፋ ግምት አሳድረዋል። ሕክምናውን በተመለከተ ግን የበሽታውን አስደንጋጭነት በወረርሽኝ መልኩ መከሰትና በተለይ ቀደም ብለን ያነሳ ነው በጨቅላ ሕጻናት ላይ ሊያደርስ የሚችለው ሁኔታ የከፋውን ያህል ሕክምናው ያን ያህል ከባድ ያለመሆኑን በጽሁፎ ያስረዳሉ። እስኪ ለአድማጮች እናጋራ።
አድማጮች አስተዋውቀናል። አድማጮች የሚቀጥለው ፕሮግራማችን ደግሞ ቀደም ሲል የገለጽነውን የፕሮግራም ማሳሰቢያ የሚመለከት ነው።
በኢትዮጵያ ወቅታዊ ፖለቲካዊና ማህበራዊ ጉዳዮች ላይ ምሁራን ጥያቄዎቻችሁን እንዲመልሱ ለጥያቄው መልስ ዝግጅት ጋብዟል። ከአስር ሚሊዮን በላይ ዜጎችን እየተፈታተነ ያለው ድርቅና ከሶስት ወራት በላይ የዘለቀው የኦሮሚያ ክልል ተቃውሞ፣ የወልቃይት ሕዝብ የማንነት ጥያቄና ሌሎችም የክልል ወቅታዊ እና የጊዜው ጥያቄዎች ትኩረት የሚጠይቁ ናቸው። ለጥያቄው መልስ የፊታችን አርብ ነው የሚቀርብላችሁ። የአዲስ አበባ ዩኒቨርሲቲውን የአንትሮፖሎጂ ፕሮፌሰር ዶክተር ገብሬን ቲሶ ዴኮን እንደዚሁም በዚያው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩን ዶክተር ካሳሁን አየለን፣ በዚያው በአዲስ አበባ ዩኒቨርሲቲ የሕግ ፕሮፌሰሩን ዶክተር መሐሪ ረዳኢን ለጥያቄዎቻችሁ መልስ እንዲሰጡ ጋብዟል። በእነዚህ ጥያቄዎች ዙሪያ ጥያቄዎቻችሁን በስልክ ቁጥራችን 202-205-9942 የውስጥ መስመር 14 እንዲሁም በኢሜይል አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላኩልን። ጥያቄዎቻችሁ እስከ ነገ ምሽት ድረስ እንዲደርሱን አድርጉልን። የስልክ ቁጥሮቻችሁን በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ ብትልኩልንም መልሰን ደውለን በቀጥታ ልናገናኛችሁ እንችላለን። ለጥያቄው መልስ
አድማጮች ቀደም ሲል አሉላ ያቀረባቸው እንግዳ ቢያንስ አሉላ መጨረሻ ላይ ላነሳው ጥያቄ መልስ መስጠት ስለሚኖርባቸው ዝግጅቱ እንዳላለቀም ጠቋሚ ነውና ቀደም ሲል ይሄን ባለመናገራችን ይቅርታ። ለአሁኑ ግን ለዛሬው ዶክተር አሸናፊ ዋቅቶላን እናመሰግናቸዋለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዛሬ እንደ አውሮፓ አቆጣጠር ማርች 8 ማለት መጋቢት 8 በዓለም አቀፍ ደረጃ የሚከበር የሴቶች ቀን ነው። የተባበሩት መንግስታት ድርጅት እንደ አውሮፓ አቆጣጠር በ1975 ዓ.ም ዕለቱን የሴቶች መብትና የዓለም አቀፍ ሰላም የሚታሰብበት እንዲሆን ሰየመው። በ1977 ዓ.ም ደግሞ በመንግስታቱ ድርጅት በውሳኔነት ጸደቀ። በሴቶች ጉዳዮች በኩል የታዩ መሻሻሎች የሚንጸባረቁበት፣ አስፈላጊ ለውጦች እንዲደረጉ ጥሪ የሚቀርብበት፣ በዓለም ደረጃ ለጾታ እኩልነት ለሚሰሩ ሴቶች ብርታትና ቁርጠኝነት እውቅና የሚሰጥበት ዕለት ነው። ሴቶችና ልጃገረዶች በዓለም ደረጃ የትምህርት ዕድል ለማግኘት እኩልነታቸው በሕግ ፊት እንዲከበር፣ ሴቶች በባንክ ገንዘብ የማስቀመጥና የማውጣትን ስልጠናን፣ የጎልማሶች ትምህርትን ለመሳሰሉት ወንዶች ለሚያገኙት መሰረታዊ አገልግሎትም ተደራሽነት እንዲኖራቸው ስለሚያደርጉት ትግል እንዲታወቅ የሚያስችልበት ዕለትም ነው። ሴቶች መሰረታዊ የሆነው ሰብአዊ መብታቸው እንዲከበርና የማንም ንብረት ሳይሆኑ ነጻ ሰዎች ተደርገው እንዲታዩ ሲታገሉ ኖረዋል። ሴቶችና ልጃገረዶች ካለፉት 41 ዓመታት ወዲህ በተሻለ ሁኔታ ይገኛሉ፣ ግን አሁንም ቢሆን ገና ብዙ የሚቀር ነገር አለ። በዓለም ደረጃ በድህነት ከሚፈረጁት ሰዎች አብዛኞቹ ሴቶች ናቸው። በማንኛውም የዓለም ክፍል የወንዶችን ያህል መብትና እድል አለን ሊሉ የሚችሉ ሴቶች የሉም። ስራቸው ተገቢ ዋጋ አያገኝም። ከወንዶች ጋር በአንድ አይነት ስራ ላይ ተሰማርተው ወንዶች ከሚያገኙት ክፍያ በ30ና በ40 ከመቶ ያነሰ ነው የሚከፈላቸው። በኢኮኖሚ ራሳቸውን አለመቻላቸው ራሱ በሌላውም ህይወታቸው ኃይል እንዳይኖራቸው ያደርጋል። በጾታ ላይ ለተመሰረተ ጥቃት ይጋለጣሉ። እንደ አውሮፓ አቆጣጠር እስከ 2030 ዓመተ ምህረት በሚኖረው ጊዜ ውስጥ በ15 ዓመታት ጊዜ ውስጥ ማለት ነው የሴቶች እኩልነት የሚረጋገጥበት ጊዜ እንዲሆን በያዝነው ዓመት ትኩረት ተሰጥቶበታል። ይህም የተባበሩት መንግስታት ድርጅት በ15 ዓመታት ውስጥ ዘላቂ የልማት አጀንዳ እንዲኖር ያወጣው እቅድ አካል ነው። ድርጅቱ የጾታ እኩልነትና ሰብአዊ መብት እንዲከበር እንዲሁም ሴቶች ራሳቸውን እንዲችሉ ለማድረግ ካለው ቁርጠኛነት ጋር የተያያዘ ነው። ይህም በሴቶች ላይ የሚደረግ ማንኛውም አይነት አድሎና ማንኛውም አይነት በሴቶች ላይ የሚፈጸም ጥቃት እንዲቆም፣ ከዕድሜ በታች የሆኑ ልጃገረዶችን በግዴታ መዳርና ግርዘት ማቆም የመሳሰሉትን ያካትታል። ልጃገረዶችና ወንዶች ጥራቱ የተጠበቀ የትምህርት ዕድል እንዲያገኙ ማድረግም በድርጅቱ ግብ ውስጥ ተካቷል። ማንኛውም እድገት የሚፈልግ ማህበረሰብ ሴቶች ራሳቸው እንዲችሉ ከወንዶች ጋር እኩል መብት እንዲኖራቸው በማድረግ መጀመር ይኖርበታል። ዛሬ ተከብሮ በዋለው ዓለም አቀፍ የሴቶች ቀን ለሴቶችና ልጃገረዶች ክብር በመስጠት ዓለም ሴቶችና ልጃገረዶች የሚጨቆኑበት ሳይሆን መላ የብቃት መሰረታቸውን የሚተገብሩበት እንዲሆን ቆርጠን የምንነሳበት ዕለት ነው ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ አሁን ስቱዲዮ ከገባን የደረሰን ዜና አለ። በአስሮች የሚቆጠሩ የአዲስ አበባ ዩኒቨርሲቲ ተማሪዎች ዛሬ አዲስ አበባ ላይ ሰልፍ ወጥተው በኦሮሚያ ከአዲስ አበባና ዙሪያው ማስተር ፕላን ጋር ተያይዞ ለተነሳው ተቃውሞ ፖሊስ እየሰጠ ያለውን የኃይል ምላሽ እንዲያቆም ጠይቀዋል። ኒውዮርክ ታይምስ ጋዜጣ ዛሬ ባወጣው ዘገባው የተለያዩ የሰብአዊ መብቶች ተሟጋች ቡድኖች ባወጧቸው ሪፖርቶች 200 የሚሆን ሰው በሁከቶቹ ምክንያት ኦሮሚያ ውስጥ መገደሉን እንደሚናገሩ ጠቁሞ፣ የመንግስቱ ባለስልጣናት ግን የሚጠሩት በእጅጉ ያነሰ ቁጥር መሆኑን አክሎ አመልክቷል። ለጥቃቶቹ መንግስት ተቃዋሚዎችን እንደሚወነጅል፣ ተቃዋሚዎቹ ደግሞ የሰውን ጥያቄ እያስተጋቡ መሆናችን እንደሚናገሩም ኒውዮርክ ታይምስ አክሎ ዘግቧል። በነገው ምሽት ዝግጅታችን ዘርዘር ያለ ዘገባ ይዘን ለመቅረብ እንሞክራለን። ለቀሪው ማጠቃለያ ዜና አዲሱ
የአልሻባብን ወታደራዊ የልምምድ ጣቢያ ኢላማ ስላደረገው የዩናይትድ ስቴትስ የአየር ጥቃት መረጃ እንደነበረ የሶማሊያ መንግስት አስታወቀ። ባለፈው ሳምንት ማብቂያ ላይ የተካሄደው የአየር ጥቃት ኢላማ ያደረገው ሶማሊያ ውስጥ ሂራን ክልል ራሶ ከተማ በሚገኘው የልምምድ ካምፕ ላይ እንደነበርም የሶማሊያ የደህንነት ሚኒስትር አብድራዛቅ ኦማር መሐመድ ለቪኦኤ ገልጠዋል። ቱኒዚያ ከሊቢያ ጋር ያላትን ወሰን መዝጋቷ ሁለቱ የሊቢያ ተገዳዳሪ መንግስታት ወደ ውህነት እንዲገቡ ግፊቱን እንደሚያበዛባቸው ተነገረ። ቱኒዚያ ድንበሯን የዘጋችው ወሰኑ ላይ በምትገኝ ከተማ ውስጥ በተፈጠረ ግጭት 55 ሰዎች ከተገደሉ በኋላ ነው። ለአንድ ዓመት በዘለቀው የየመን የእርስ በርስ ጦርነት ምክንያት የተፈናቀሉ 1 ሚሊዮን የሚሆኑ የአገሪቱ ዜጎች ሁኔታ እያሳሰባቸው መሆኑን የተባበሩት መንግስታት ድርጅት ተቋማት አሳውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ በዚህ ወር ማብቂያ ላይ ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ጋር ዋሽንግተን ውስጥ ሊገናኙ የነበራቸውን እቅድ ሰረዙ። የሰጡት ምክንያት ከወቅታዊው የአሜሪካ ፕሬዚዳንታዊ ምርጫ ጋር እንዳይጋጭ ነው የሚል ነው። ኢራን በዛሬው ዕለት በበርካታ የአገሪቱ ክፍሎች ተወንጫፊ ሚሳይል ሙከራ ማካሄዷን አንዳች ማስፈራሪያ ቢገጥማትም በዚያው ኃይሏን ለማሳየት እንደሆነም አስታወቀች። ርዕሰ ዜናው ይሄው ነው።
ክቡራትና ክቡራን አድማጮች፣ አሁን ዝግጅታችን ወደ መጠናቀቁ አካባቢ እየሄደ ነው። ጥቂት ደቂቃዎች ይቀሩናል። አጫጭር መረጃዎች እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ34 ሳንቲም ተመንዝሯል። የመሸጫው ዋጋ 21 ብር ከ34፣ የመግዣው ዋጋ 21 ብር ከ45 ሳንቲም ነው። አንድ ዩሮ 23 ብር ከ55 ሳንቲም፣ አንድ የእንግሊዝ ፓውንድ 30 ብር ከ28 ሳንቲም ተመንዝሯል። ነገ ረቡዕ የካቲት 32008 ዓ ም አዲስ አበባ ደመናማ ትሆናለች። ዝናብም ሳይኖራት አይቀርም። ከኢንተርኔት አሁን ማምሻውን ያገኘሁት ነው። 24 ዲግሪ ሴልሽየስ ከፍተኛ ሙቀቷ ነው። ዝቅተኛው 13 ዲግሪ ሴልሽየስ ይሆናል። በታሪክ ውስጥ መለስ ብለን እንመልከት። ዛሬ ማርች 8 ነው፣ ዓለም አቀፍ የሴቶች ቀን። ልክ የዛሬ 130 ዓመት በ1868 ዓ ም አጼ ዮሐንስ ጉራ ላይ የግብፅን ወራሪ ጦር ድል መቱ። የዛሬ 2 ዓመት ዛሬ ፍላይት ወይም በረራ ቁጥር 370 የተነሳ የማሌዥያ አይሮፕላን 239 ተሳፋሪዎችን ይዞ ጠፋ። ክቡራትና ክቡራን አድማጮች፣ አሁን ሙዚቃን ጋብዛችሁ ለማርች 8 ዋን ወማን በዓለም ዙሪያ የታወቁ ድምፃውያን ናቸው ይህንን ሙዚቃ የደረሱት የተጫወቱት። ወንዶች፣ ሴቶች ከቻይና እስከ ኮስታሪካ፣ ከማሊ እስከ ማሌዥያ በመላው ዓለም ያሉ ኢትዮጵያዊትም ተሳታፊ ያለችበት መክሊት አድጉ ትባላለች። ሁላችንም አንድ ሴት ነን። ዋን ወማን። እስከ ዝግጅታችን ፍጻሜ አብራችሁ ቆዩ። ለዛሬ መልካም ማርች 8 እያልን
አዲሱ አበበና
እኔም ሰሎሞን አባተ ከፕሮግራም መሪያችንና ከቴክኒሻኗ ጋር ሆነን ከመላ የዝግጅት ባልደረቦቻችን ጋር እንሰናበታለን። ጤና ይስጥልን። መልካም ምሽት። Something in me wants to say The Voice of America.